ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ትልቁ የነበረው ክሪቲሲዝም ምን ነበር? በዛ ጊዜ የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው፣ እንዲያደረገችው የተባለ ያው በግለሰቡን ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም።
ኢትዮጵያን ባህላዊ አልባሳትን በዓለም ገበያ ማቅረብ ከቻሉ ስኬታማ ኢትዮጵያዊ የፋሽን ዲዛይነሮች መካከል አንዷ የሆነችው ገነት ከበደን የሰማናት። ስለ ድንበር ተሻጋሪ ስራዎቿና በቅርቡ ስለሚደረግ ልዩ ትርኢት በምሽቱ እንነግራችኋለን። ይህንና ሌሎች ጉዳዮች የተካተቱበትን የምሽቱን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ መጀመሪያው ዝግጅት እንሻገር። በዓለማችን ላይ ከፍተኛ ንዋይ በሚፈስበት የፋሽን ኢንዱስትሪ ተቀባይነት አግኝተው የኢትዮጵያ ባህላዊ አልባሳትን ለዓለም ገበያ ማቅረብ ከቻሉ ኢትዮጵያዊ የፋሽን ዲዛይነሮች መካከል አንዷ ገነት ከበደ ናት። በተለይ ዘመናዊ የሙሽራ አልባሳትን በመስራት የምትታወቀው ገነት ፓራዳይዝ ፋሽን የተሰኘ ድርጅት መስርታ ባህላዊውን የሽመና ውጤት በዘመናዊ መልክ ማቅረብ ከጀመረች ከ30 ዓመታት በላይ ተቆጥረዋል። በዘርፉ ያበረከተችውን አስተዋጽኦ የሚዘክር ታላቅ የፋሽን ትርኢት በቅርቡም ታስቧል። ይህንን በማስመልከት ከገነትና ከትርኢቱ አዘጋጅ አንቷን ሊድሌ ጋር ስመኝሽ ቆየ አጭር ቆይታ አድርጋለች።
ኢትዮጵያዊቷ እውቅ ዲዛይነር ገነት ከበደ የፋሽን ጥበብን በጣሊያንና አርጀንቲና ተምራ ወደ ሀገሯ ተመለስ እንጂ ለፋሽንና ለዲዛይን ያላት ፍቅር ግን ከልጅነትና ከትምህርት ቤቷ የሚጀምር ነው።
ያክሶሴት እንደሚሉት ሆነን የነበርኩበት ማድሬት መጥቤት የስቴት መጥቤትም የአርት ስራም ትምህርትም ነበረ እና እሱም ኢንፍሉዌንስ ነበረው። ስፌት በጣም ወድ ነበረ፣ ጥሩ ነገር መልበስም ወድ ነበረ እና ያም ብዙ ኮንትሪቢዩት አድርጓል። በተጨማሪም ወደ ክዳር ስመጣ የሚዜ ልብሶችን ለሰፋችልን ሰው እኔ ነበርኩ እንዲሆኑ ዳይሬክሽን ከጥታት የተሰባልኝ እና አሁን ከልጅነት ያደገ ነገር ነበረ። አስተዳደጋችን የሄድበትን ትምህርት ከዛ ደግሞ ያሁነ ሳያስጠርሽ ስመጣም ያ ነበር ዋናው ነገር ያነሳሳል።
ገነት ከሰላሳ ዓመት በፊት የዲዛይኒንግ ትምህርቷን ጨርሳ ወደ ኢትዮጵያ ስትመጣ በከፈተችው ፓራዳይዝ ፋሽን ድርጅት አማካኝነት የኢትዮጵያ አልባሳትን በዘመናዊ መልክ እየሰራች ለሀገር ውስጥ ገበያ ማቅረብ ጀመረች። በተለይ የምትታወቅበት ደግሞ በባህላዊ የሽመና ውጤቶች ዘመናዊ የሙሽራና የሚዜ አልባሳትን በመስራት ነው። ገነት እነዚህን አዳዲስ ዲዛይኖች ለህዝብ ስታስተዋውቅ ግን ተቀባይነትን ለማግኘት ጊዜ እንደፈጀባት ታስታውሳለች።
ትልቁ የነበረው ክሪቲሲዝም ምን ነበር? በዛ ጊዜ የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው፣ እንዲያደረገችው የተባለ ያው በግለሰቡን ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም። ምክንያቱም ያው ጨርቆችን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞርቶ የራሴን የባህል ልብስ ለብሳለሁ። ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም የእኛ ያንን ቅርስ እዚህ በቀላል በእኔ አንድ ሲምፕል ዲዛይነር ሊጠፋ አይችልም። ስለዚህ ለማሳየት የፈለግኩት ዋናው ትልቁ ነገር የኢትዮጵያ ሚክስ የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁት እና ያ ደግሞ ሰውን በየአመቱ በየጊዜው አዳዲስ ነገር እየሰራሁ አቀርብ ስለነበረ እንዳልወድቅምም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የኔ ነገር ተከትሎ ዛሬ በጣም ብዙ ዲዛይነሮች አሉ። ይህ እግዚአብሔር ይመስገን አሉ። አገር ውስጥ በጣም ብዙ የፋሽን ዲዛይነሮች ስላሉ ክብር ነው የሚሰማኝ እና ለእኔ ምርኩዜ ነበረ እሱ።
በሀገር ደረጃ በዘርፉ የካበተ ልምድ በሌለበትና እንደ ዋና ስራና መተዳደሪያ የመሆኑ ድል አነስተኛ በሆነበት የፋሽን ኢንዱስትሪ ስራዎቿን መውጣት የቻለችው ገነት ታዲያ በዓለም ገበያ ውስጥም ተጽዕኖ መፍጠር ችላለች። ገነት ፋሽን በሚል ስያሜ የሚታወቁ የተለያዩ በባህላዊ ጨርቆች የተሰሩ አልባሳትንም ለገበያ በማቅረብ ላይ ትገኛለች። ታዲያ ጥቂት ሀገራት የተቆጣጠሩትን ይህን የዓለም ገበያ ሰብሮ መግባት አስቸጋሪ አልነበረም ወይ ስል ጠይቄያታለሁ።
እንግዲህ ለእኛ መንገድ በተለይ ፋሽኑ በጣም ብዙ ሄዷል፣ ግን ለእኛ ዩኒክ የሚያደርገን ወይም አውቴንቲክ የሚባለው የተለየ የሚያደርገን የኛ ባህል ትራዲሽናል ይሄ የሽመናው በእጅ የሚሰሩት ነገሮች ትልቅ ባሪው አሉ። በተለይ በአሁኑ ዘመን ባለፉት የተወሰኑ ዓመታት የሰስተናብሊቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴት ጋር የመስራት እኛሁን ታሪካችን አናወራም። ስቶሪ ቴሊንግ ተብሎ ዛሬ ሁሉም የሰራውን የሚያሰራውን ማውሮፕ አንድ እርምጃ ነው የሄደው። እኛ ግን እናፍራለን። አስተዳደጋችንም ብዙ አታወሪ ምን ያህል ራሴ በስራዬ ይሄ አንልም፣ ግን ዛሬ ያን ማለቱ ነው ወደ ሌላ ደረጃ እንድትሄጂ የሚያደርግ። በተለይ የእውነት ያደረግሽው ነገር መቶ ማንም ቢያይ የማያፍርበት፣ ምክንያቱም ሲንግ ኢዝ ሊቪንግ ይላሉ እነሱ። እና አንዳንድ ባያወጣው ብድግ ብለው ይመጣሉ። ያ ያልሽውን ነገር በርሻ ያደርጋሉ። ስለዚህ ያ በእውነቱን ይዞ መሄድ፣ የምትሰሪው ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል።
ሌላ ከምትጠቀሱበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው እና እስቲ ስለዚህ ንገሪኝ።
እግዚአብሔር ይመስገን በጣም ብዙ ልጆች ያሉኝ፣ በተለይ ኢንተርንሺፕ መጥተው ብዙ ልጆች አብረው ከእኔ ጋር ቆይተው ይመለሳሉ። እና ያ ነው ለእኔ ሴት ልጅን ከደገፍን ህብረተሰባችን ይለወጣል። ይሄ በጣም የማምንበት መርሆ ነው።
ይህንን የገነት የሰላሳ ዓመት የፋሽን ዲዛይን ሙያ ለመዘከር ታዲያ አዲስ አበባ ከሚገኘው ፍሬንድሺፕ ፓርክ በቴሌቪዥን በቀጥታ ለዓለም የሚሰራጭ ታላቅ የፋሽን ትርኢት ለማካሄድ ዝግጅት ተጀምሯል። የፕሮግራሙ ፕሮዲውሰርና በኢትዮጵያ ዙሪያ ከ24 በላይ ዶክመንተሪዎችን የሰራው አንቷን ሊንግሌ እንደሚለው የፋሽን ትርኢቱን የምትመራው የገነት የረጅም ጊዜ ጓደኛ ታዋቂዋ ኢትዮጵያዊት ሞዴል ሊያ ከበደ ናት።
The background of Leah Kabada with Gunnar Kabada, they have a friendship, and also Leah.
አዎ እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም ዓለም አቀፍ እውቅና ያገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከአመታት በፊት ሊያ ስራ ስትጀምር እንደሆኑ በአለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና አሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሰረተው። እስካሁንም ይገናኛሉ፣ አብረው ይሰራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለገነት፣ ስለስራዎቿና ረጅም አመታት ስላስቆጠረው ጓደኝነታቸው ትነግረናለች።
And also there is a group of musicians who will perform on the event and they're from Italy.
ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምርቷን በጣሊያን ከመማሯ ጋር ግንኙነት ይኖረው ይሆን?
Yes, that's correct. And it's in Italy. So a lot of her beginning was
በትክክል የገነት የፋሽን ዲዛይን ስራው የሚጀምረው ስለ ፋሽን ያወቀችው በጣሊያን ነው። ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን። ለዛ ነው ይህን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው። በክላሲካል ሙዚቃ በጣም የታወቁ ሲሆን ልክ እንደገነት ታሪካዊ ወይም ባህላዊ እና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው።
በዝግጅቱ ላይ ገነት ዲዛይን በሚል አዲስ ስያሜ የሚተዋወቁ አዳዲስ የገነት ልብሶች ለእይታ የሚቀርቡ ሲሆን የገነትን የ30 ዓመት የሙያ ጉዞ የሚያስቃኝ ሌላ የጥቁርና ነጭ የፎቶ አውደ ርዕይ እንደሚኖርም አንቷን ገልጾልናል።
For me, our relationship is more than just a work relationship.
የኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ አውቃታለሁ። ለአንድ ዶክመንተሪ ስራ ቃለ መጠይቅ አድርጌላት ከተዋወቅን በኋላ ጓደኛ ሆነን። እጅግ በጣም ለስራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንድትጠራበት ማድረግ ያስደስታል። ለስራው ልዩ ፍቅር አላት። ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ታበረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና እውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ።
የ30 አመት የፋሽን ዲዛይን ጉዞዋ ሲከበር ታዲያ ገነት ለአዲስ ስራዎችም እየተዘጋጀች ነው። በተለይ ገና ብዙ ይቀራዋል የምትለው የሽመና ጨርቆች በዘመናዊ መልክ በስፋት እንዲመረቱና ለገበያ እንዲቀርቡ ማድረግ እንዲሁም ሙያዋን ለወጣቶች የምታካፍልበት ትምህርት ቤት መክፈት ህልሟ ነው። ሙያውን ከሚዘክረው የፋሽን ትርኢት የሚሰበሰበው ገቢም በካንሰር በሽታ ለተጠቁ ህፃናት ህክምና እንደሚውል አዘጋጆቹ ገልጸዋል። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋር ጋቢና ቪኦኤ ነው በመከታተል ላይ ያላችሁት። ከአሜሪካ ድምጽ አብራችሁ ስላላችሁት በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር በሰሜን ኢትዮጵያ ጦርነት በአመታዊ የስራ ዕድል ፈጠራ ላይ ተጽዕኖ እንዳሳደረ ተገልጿል። የኢትዮጵያ የስራና ክህሎት ሚኒስትር ሙፈሪያት ካሚል መስሪያ ቤታቸው አመታዊ የስራ ዕድል ፈጠራ እቅዱን ማስተካከል እንዳልቻለ ገልጸዋል። ጦርነቱ በቴክኒክና ሙያ ተቋማት ላይ 10 ቢሊዮን ብር የሚገመት ጉዳት እንዳደረሰም ለጋዜጠኞች ገልጸዋል። የትምህርት ተቋማትና የማሰልጠኛ ማዕከላት ገበያ ተኮር የሆነ ስልጠና አለመስጠታቸው ለስራ አጥነት አስተዋጽኦ ማድረጉን ደግሞ በጉባኤው ላይ ጥናታዊ ጽሑፍ ያቀረቡ አንድ ምሁር ለቪኦኤ ተናግረዋል። የአሰሪዎች ፌዴሬሽንም በገበያው የሰለጠኑ ሙያተኞችን ለማግኘት ቸግሮኛል ሲል አስታውቋል። ገብረ ሚካኤል ገብረ መድህን ዝርዝሩን ጉዳይ ነግረናል።
ዘንድሮ ለሁለተኛ ጊዜ እየተካሄደ ባለው ብሔራዊ የሥራ ጉባኤ ላይ የተገኙት የሥራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ለጋዜጠኞች በሰጡት መግለጫ ሚኒስቴር መስሪያ ቤቱ በበጀት ዓመቱ 3.2 ሚሊዮን የሥራ ዕድል ለመፍጠር አቅዶ በተጨባጭ የሥራ ዕድል መፍጠር የቻለው ለ2.7 ሚሊዮን ዜጎች ነው ብለዋል።
ባለፈው ዓመት ያልፈለግነውና ተገደን የገባንበት ጦርነት አጋጥሞናል። በእንደዚህ አስቸጋሪ ሁኔታ ውስጥም ሆኖ 2.7 ሚሊዮን ለሚሆኑ ዜጎች ቋሚ የሥራ ዕድል ነው መፍጠር የተቻለው።
በዚህ ዓመት የግብርናው ዘርፍ 44 ከመቶ የሚሆነውን የሥራ ዕድል ይፈጥራል ተብሎ ቢጠበቅም በተጨባጭ መፍጠር የቻለው 26 ከመቶ ብቻ ነው ያሉት ሚኒስትሯ በበጀት ዓመቱ ለተፈጠረው የሥራ ዕድል የአገልግሎትና የኢንዱስትሪ ዘርፎች የአንደኛና የሁለተኛ ደረጃዎችን መያዛቸውን ተናግረዋል። ጦርነቱ በቴክኒክና ሙያ ተቋማት ላይ የ10 ቢሊዮን ብር ጉዳት ማድረሱን የገለጹት ወይዘሮ ሙፈሪያት እነዚህን ተቋማት ለመጠገን እየተሰራ እንደሆነ አመልክቷል።
ከጦርነቱ ጋር ቀጥታ ግንኙነት የነበራቸው ሁለቱ ክልሎች ናቸው። በተወሰነ ደረጃ አንዳንድ የጸጥታ መደፍረስ ችግር የነበረባቸው አካባቢዎችም ላይ ድርቅና መሰል ተፈጥሮና ሰው ሰራሽ አደጋዎች ምክንያት የተጎዱ ኢንተርፕራይዞችም አሉ። የአስቸኳይ ጊዜ ምላሽ ሰጪነት ግብረ ኃይል አለን። በዚህ ግብረ ኃይል አማካይነት ኢንተርፕራይዞቹን መልሶ ወደ ስራ የማስገባት ስራ ላይ የሰራናቸው በርካታ ስራዎች አሉ። ከ10 ቢሊዮን በላይ ጥናት አስጠንተናል። በቴክኒክና ሙያ ተቋማቱ ላይ የደረሰ ጉዳት አለ። ይህንንም ደረጃ በደረጃ ለመፍታት እንደ መጀመሪያ ምዕራፍ ስራ 387 ሚሊዮን ገደማ የሚሆን ሀብት ከክልሎችም ከባለድርሻ አካላትም ከሚኒስቴር መስሪያ ቤቱም አውጣተን በአስቸኳይ ወደ ስራ መግባት ያለባቸው 40 ገደማ የሚሆኑ የቴክኒክና ሙያ ተቋማት ከፍተኛ ጉዳት የደረሰባቸው ናቸው። በተሻለ ደረጃ ወደ ስራ እንዲገቡ ለማድረግ የሚያስችል ሰፊ ርብርብ ነው የተደረገው።
በጉባኤው ጥናታዊ ጽሑፍ ያቀረቡ ምሁራንም የሥራ አጥነት በሚፈለገው ደረጃ እንዳይቀንስ ያደረጉ ምክንያቶችን ዘርዝረዋል። ከጽሑፍ አቅራቢዎቹ አንዱ ዶክተር ገነነ አበበ ለቪኦኤ ሲናገሩ ለሥራ አጥነት በሚፈለገው ደረጃ አለመቀረፍ አንዱ ምክንያት በትምህርትና ስልጠና ተቋማት ገበያ ተኮር ስልጠና አለመሰጠቱ እንደሆነ ተናግረዋል።
ሰፕላይ ሳይዱ ገበያ ላይ ምንድን ነው ያለው? ምን አይነት ስኪል፣ ምን አይነት ኮምፒተንሲ ነው የሚፈልገው? እዛ ምን አይነት አቲቲዩድ ያለው ሰልጣኝ ነው የሚፈልገው የሚለው ሳያጠና ዝም ብሎ በራሱ ትራዲሽናሊ እንደምናደርገው ዝም ብሎ ካሪኩለም ቀርጾ አሰልጥኖ ወደ ገበያ ቢበትናቸው እነዛ ወጣቶች ስራ የማግኘት እድላቸው በጣም ዝቅተኛ ነው የሚሆነው። ነገር ግን ገበያው ምን ይፈልጋል? ኢንዱስትሪ ምንድን ነው የሚፈልገው? በተለይ ደግሞ የኛ አሁን ባለንበት ዘመን በተለይ የገበያ ፍላጎቱ በጣም ዳይናሚክ ነው፣ ቶሎ ቶሎ የሚቀያየር ነው። ያንን ፍላጎት እየተከታተሉ ምንድን ነው የሚፈልገው የሚለውን እየለዩ በዛ መሰረት ስልጣናቸውን አጀስት ማድረግ ካልቻሉ የሚሰልጥነው የሚወጡ ልጆች ምናልባት ገበያው የማይፈልገውን ስኪል ሊሆን ይችላል ይዘው ክህሎት ሊሆን ይችላል ይዘው የሚወጡት እና በዚህ ምክንያት ነው እንግዲህ ሚስማች ነው። የዲማንድ እና ሰፕላይ ሳይድ ሚስማች ሲኖር ተቀጣሪነትን በጣም ይጎዳል።
የአሰሪዎች ፌዴሬሽንም በገበያ በቂ የሰለጠነ የሰው ኃይል እንደማያገኝ ገልጾ ምክንያቱ ደግሞ ገበያ ተኮር የሆነ ስልጠና ስለማይሰጥ እንደሆነ ጠቅሷል። የፌዴሬሽኑ የቦርድ አባል የሆኑት አቶ አእምሮ በለጠ ዩኒቨርሲቲዎች ብቁ የሰው ኃይል እንዲያሰለጥኑም ጥሪ አቅርበዋል።
ዩኒቨርሲቲዎች ገበያ ተኮር መሆን አለባቸው። ቴክኖሎጂ ተኮር ሰዎችን ማምረት መቻል አለባቸው። ብቃት ያላቸው ባለሙያዎች ማምረት መቻል አለባቸው። ዩኒቨርሲቲዎች በዚህ ዘርፍ ላይ በተግባር መለየት አለ። ይሄ እነዚህ ባለሙያዎች ሲኖሩ ነው በፈጠራ ያ ባለሀብቱ እያሻሻለ ሊሰራ የሚችል።
የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚደንት የሆኑት አቶ ካሳሁን ፎሎ በበኩላቸው በሀገሪቱ ላለው የሥራ አጥነት ችግር መንስኤው የሥራ ዕድል በብዛት አለመፈጠሩ እንደሆነ ገልጸው ችግሩ ሊቀረፍ የሚችለው ሰራተኞችን በብዛት የመቅጠር አቅም ያላቸውን ኢንቨስተሮች ከውጭ በማስገባት ነው ብለዋል።
በጣም ትላልቅ ኢንቨስተሮች ወደ ሀገር ውስጥ ገብተው የሥራ ዕድል እንዲፈጥሩ በር መክፈት ነው። ከውጭም ያሉት ትላልቅ ኢንቨስተሮች ሀገሮች ባንዴ 100 ሺህ የሚቀጥሩ ጃይንት የሆኑ ኢንቨስተሮች ቢመጡ የተሻለ ነው የሚሆነው የሀገር ውስጥ የስራ እድል ፈጠራ እንደተጠበቀ ይሆኑ ማለት ነው።
የተቀጠሩት ሰዎችም በቂ ደሞዝ ስለማያገኙ ካልተቀጠሩት ብዙም አይለዩም የሚሉት አቶ ካሳሁን ፎሎ ለሰራተኞች ዝቅተኛ የደሞዝ ወለል እንዲወሰን ለመንግስት ሐሳብ ማቅረባቸውንም ገልጸዋል።
ለሰራተኞች የሚከፈለው በልቶ ማደር የሚችሉበት ሁኔታ ላይ አይደሉም ያሉት። በቀን አንድ ብቻ በልተው ሙሉ አሉ። በዚህ እንዴት ነው መጣማን የተሻለ ስራን መስጠድን የምንጠብቀው? አሁን ባለው ኑሮ ውድነት በአገራችን ኑሮ ውድነቱ ልቋቋም አይደለም በቀን አንድ በልቶ ለማዋል የሚቸገርበት ሁኔታ ላይ ነው ያለው። ኢትዮጵያ ውስጥ በአንድ ሺህ ብር አግኝቶ ሰው እንዴት ነው ወሩ ሙሉ ሊኖር የሚችለው? ስራ ያገኘውም ጾሙን ነው የሚውለው፣ ስራ ያላገኘውም ጾሙን ነው የሚውለው። ምንድነው ልዩነቱ ነው? በልቶ እንዲያድሩ ደሞዙ የተሻለ መሆን አለበት። ምቹ የስራውን የነስታ ወይም ደግሞ ዲሴንት ወርክ የሚለውን ያሟላ አይደለም የተፈጠረውም ስራ ገና ነው። ዝቅተኛ የደሞዝ ወለል በሀገራችን ይወሰን ብለን የምንጠይቀውም ለዚህ ነው። አንዱ ረቂቁ ባለፈው አመት መጨረሻ ላይ ጠቅላይ ሚኒስትር ቢሮ ገብቷል። እስካሁን 2014 ሳይወጣ አልፏል ማለት ነው።
ለመንግስት ቀርቧል የተባለው ሐሳብ ከምን እንደደረሰ ቪኦኤ የሥራና ክህሎት ሚኒስትሯን ወይዘሮ ሙፈሪያት ከሚልን የጠየቀ ሲሆን ምላሻቸውም እንዲህ የሚል ነበር።
ይሄ ጉዳይ መቅረብ ብቻ ሳይሆን በህግም ወጥቷል። በህግ ተደግፎ አፈጻጸሙን በተመለከተ ግን ሊሟሉ የሚገቡ በርካታ ቅድመ ሁኔታዎች አሉ። የጉልበት ምርታማነትን መጨመር ካልቻልን ከጥቅሙ ይልቅ ለሰራተኛው ጉዳቱ የሚያመዝንበት ሁኔታ ያጋጥማል። ዝም ብሎ ቁርጥ መነሻ ደሞዝ ይሄ ነው ማለት ብቻውን ሰራተኛውን ተጠቃሚ ያደርገውምና ይሄንን የፖሊሲ ውሳኔና ሐሳብ በተጨባጭ ሰራተኛውን ተጠቃሚ ሊያደርግ በሚችል ደረጃ ሊሟሉ የሚገባቸው ቅድመ ዝግጅት ስራዎች ላይ እየሰራን ነው ያለ ነው።
በየአመቱ የሚካሄደው ብሔራዊ የስራ ጉባኤ አላማው በዘርፉ ያሉትን ሐሳቦች ማንሸራሸር፣ ለበጎ ልምዶች እውቅና መስጠት፣ ችግሮችን መለየትና መፍትሄዎችን ማስቀመጥ እንደሆነ ለማወቅ ተችሏል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁ ስላላችሁ በጣም ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር በፈጣን መንገድና በባቡር መሰረተ ልማት ከጅቡቲ ወደብ ጋር በተሳሰረችው ድሬዳዋ ከተማ ነጻ የንግድ ቀጠና ባለፈው እሁድ ተመስርቷል። ነጻ የንግድ ቀጠና መመስረቱ የሚሰጠውን ጥቅም ምን እንደሆነ ማብራሪያ እንዲሰጡን በድሬዳዋ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ትምህርት ክፍል መምህር የሆኑትን አቶ ሁለመናይ ለገሰን ጠይቀናል። ያነጋግራችሁ አዲስ ቸኮል ነው።
ነጻ የንግድ ቀጠና የወጪና ገቢ ንግዱን ውጤታማነት ለማስፋፋት የጉምሩክ ሂደቱ በማቀላጠፍና ከገቢ ግብር ነጻ ሆኖ የሚሰሩበትን እድል የሚያመቻች እንደሆነ የሚናገሩት በድሬዳዋ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ትምህርት ክፍል መምህር የሆኑት አቶ ሁለመናይ ለገሰ ቀጠናው ለድሬዳዋ ብዙ ነገር ማለት እንደሆነ ነው የሚያምኑት።
ድሬዳዋ ከዚህ በፊት የምትታወቅበትን የንግድ ኮሪዶር መሆኗን ባለፉት የተወሰኑ ዓመታት ያው የንግስቃሴ በተወሰነ መልኩ ተገጥቶ ነበር። አሁን የተወሰነ መነጋጋቶች አሉ እና እነዛ መነጋጋቶች ሞር ለከተማው የተሻለ ነገር ይዞ ይመጣል የሚል እምነት አለኝ። ምክንያቱም ይሄ ነጻ የንግድ ቀጠና እዛ መቋቋሙ ለከተማው ትልቅ ነገር ነው ይዞ ይመጣው። ምክንያቱም ብዙ የትራንስፖርቴሽን ፍሎው ይኖራል፣ ብዙ የንግድ እዚህ የሎጂስቲክስ መመላለሻ መስመርም ስለሆነ ብዙ ነገሮችን ይዞ የሚመጣው የስራ እድል ከመፍጠር አንጻር፣ ከተማውን ገቢ ከማሳደግ አንጻር፣ ቴክኖሎጂ ትራንስፈር በዋናነት ደግሞ እንደዚህ አይነት ድረቅ ወደብና እንደዚህ አይነት ፍሪ ትሬድ ዞን ሲቋቋም ዘመናዊ ማሽነሪዎች ይገባሉ፣ የሰለጠነ ሰው ኃይል ይመጣል፣ ያም ቴክኖሎጂ ትራንስፈርን ይዞ ይመጣል እና የመሳሰሉትን ነገሮችን ይዞ ይመጣል የሚል እምነት ነው ያለኝ።
ከዚህ በፊት የኢንዱስትሪ ፓርኮች በተለያዩ የሀገሪቱ ከተሞች ሲከፈቱ በየከተሞቹ ተመሳሳይ ተስፋ ነበር የሚሉት አቶ ሁለመናይ ለገሰ በውጤታማነት ረገድ ግን በሁሉም ከተሞች ተመሳሳይ ነው ለማለት እንደማይቻል ይናገራሉ። ነጻ የንግድ ቀጠና የሚጠበቀውን ውጤት እንዲያስመዘግብም ለዘርፉ የሚሰጠው ትኩረት የአንድ ሰሞን ብቻ መሆን እንደሌለበት ነው የሚመክሩት።
ጊዜኛ ሀገር ነገሮች ይጀምራሉ፣ ያንን ደግሞ በተጀመሩት ኬስ ማስቀጠል ከምንም በላይ ፕሮጀክት ማናጅመንት የሚባለው የዚህ ፕሮጀክት ማናጅመንት ሂደቱ ከጅምር ከሚቀጥለው ሰስተንብሊቲ ነው ዋናው። መጀመር ብቻውን ምንም አይደለም። መጀመር ማለት መገንባት ነው። ከገነባህ በኋላስ አሁን እዛ ጋር ብቁ የሆነ ሰው ያስፈልጋል። ሁለተኛ ደግሞ ትትል ከሜቢ ያንን ከአስተዳደሩ ጀምሮ ያለውን ገቨርናንስ ሲስተሙን ማኔጅ ከማድረግ አንጻር ፎሬን ዳይሬክት ኢንቨስትመንት የሚመጣበትን ወይ ከማነሳሳት አንጻር ነው። እነኚህን ነገሮች እንደ ጅማሮ ሁሉ በብቁ የሰው ኃይል ተደራጅቶ የሚያስፈልገው ማቴሪያል ተሟልቶ የሚያስፈልጉ ኃይላት ኤሌክትሪክም ሊሆን ይችላል፣ ውሃም፣ ሌሎችም ነገሮች መሰረተ ልማቶችን ፋሲሊቴት ከተደረገ በኋላ ቀጣይነት ያለው ማኔጅመንት ሲኖረውና ከሌሎች አለማት ላይ ኢንቨስተሮችን በደንብ መሳብ ከተቻለ የራሱ የሆነ አውንታይ ውጤት ይዞ ይመጣል ማለት ነው።
መንግስት የሚጠበቅበትን ሁሉ ሙሉ በሙሉ አሟልቶ እንኳን የሚፈለገውን የመዋለ ንዋይ ፍሰት እንዳይመጣ ሊያደርጉ የሚችሉ የጸጥታ ስጋትና የዲፕሎማሲ ቁርሾች ማከምንም እንደወሳኝ ቅድመ ሁኔታ ያስቀምጣሉ። አቶ ወለመናይ
በዋናነት የሰላምና የጸጥታ ጉዳይ ዋና ነው። ምክንያቱም አንድ ሰው ሀብቱን ይዞ ሲመጣ ኢንቨስት ሊያደርግ ሲመጣ ሪስክ ሌቨሉን አጥቶ ነው የሚመጣው። አገሪቱ ምን አይነት ሰላምና ጸጥታ አላት፣ ምን አይነት የደህንነት ሁኔታ አላት፣ ምን አይነት አስተዳደራዊ ፋንክሽን ይሄዳል የሚለውን ቀድሞ አጥቶ ነው የሚመጡት። የትኛውም ኢንቨስተር ከውጭ ሲመጣ ዝም ብሎ ብሩን አያሰፍም፣ እነኚህ ቅድመ ሁኔታዎችን ያያል። አሁን አገሪቱ ያለችበት የሰላምና ጸጥታ ሁኔታ ምን ይመስላል የሚለውን እንግዲህ በቅርብ ዓመታት ባለፉት ሁለትና ሶስት ዓመታት የጦርነት ኢኮኖሚ ነው ዴቨሎፕ ያደረግ ነው። እነዛን ነገሮች መንግስት ምናልባት በአጭር ጊዜ የተደረጉ ያሉት ድርድሮችን በተለያየ መንገድ ውጤት የሚያመጡ ከሆነ ይሄ ነገር ይሳካል የሚል ሰፊ ይመጣል። እነኚህ ኢንቨስተሮች መጡት በብዛት ካደጉት ሀገራት ነው። ከነዛ ካደጉት ሀገራት ጋር ምን አይነት ሪሌሽን አለን የሚለው ራሱ ዋናው ነው። ለምሳሌ አሜሪካን የጨርቃ ጨርቅ ባለሀብቶቿን ከዋሳ ኢንዱስትሪ ፓርክ ከሌሎችም ጋር እንዲወጡ አድርጋ ነበር። በዚህ በአግባብ ንግድ የምንጠቀመውን ሆልድ አድርጋለች። እነዚህን በተለያየ በዲፕሎማሲ ወይ ሀንድል ማድረግ ከቻለን አደሴም ታይም ደግሞ ሀገር ውስጥ ያለውን ሰላም ነጠታ ነው ማስፈን ከቻለን አሁን ያልኩትን የመልካም አስተዳደር ጥያቄዎችንም ጎን ለጎን የተመለሱ መንግስት በብቁ ሆኖ ሎጂስቲክሱን ካሟላ የሚያስፈልገው ነገር ካሟላ እነኚህ ኢንቨስተሮች የሚመጡበት እድል በጣም ሰፊ ነው የሚለው መንግስት።
ጠቅላይ ሚኒስትሩም የነጻ ንግድ ቀጠና ወደ ስራ መግባት ጀምር መሆኑንና ጀምር ማለት ደግሞ ጨረስን አይደለም በማለት ቀጣይ ስራዎችም እንደሚጠበቁ በንግግራቸው አመልክተዋል። ጎረቤት ሀገር ጅቡቲና ኬንያን ጨምሮ በርከት ያሉ የዓለም ሀገራት የነጻ ንግድ ቀጠና መስረታን ባለሀብቶችን ለመሳብ እንዳንድ አማራጭ ይጠቀሙበታል። በድሬዳዋ የተከፈተው ነጻ ንግድ ቀጠና ውጤታማነት ታይቶም ወደፊት በበርበራ ኮሪደርና በሞያሌ ሞምባሳ መስመር ተመሳሳይ ቀጠናዎች ሊከፈቱ እንደሚችሉ አቶ ወለመና ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስና መሰግናለን። በዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ USAID መስማት የተሰናቸው ሴቶች ለመሰረቱት የወረቀት ቦርሳዎች አምራች ድርጅት $550,000 የገንዘብ ድጋፍ ከሰሞኑ አድርጓል። ፈኪ ለተባለው የወረቀት ቦርሳዎች አምራች የተደረገው ድጋፍ ድርጅቱ የአካባቢ ብክለትን ለመከላከል እንዲሁም አካል ጉዳተኞችን የሥራ ዕድል ተጠቃሚ ለማድረግ የጀመረውን እንቅስቃሴ የሚደግፍ መሆኑ ተነግሯል። ኬኔዲ አባተ።
ከስድስት አመታት በፊት ባንዲት መስማት የተሳናት የፈጠራ ባለሙያ አነሳሽነት ነው የተመሰረተው ተኪ የወረቀት ቦርሳዎች ማምረቻ ድርጅት። ለአካባቢ ጠንቅ የሆነውን የላስቲክ እቃማያዣ ወይም ፔስታልን በወረቀት ቦርሳዎች መተካት አላማው ሲሆን ተኪ የሚለው የድርጅቱ ስያሜ መነሻም ይሄው አላማው ነው። መስራቿን ጨምሮ በሶስት ሰራተኞች ስራ የጀመረው ድርጅቱ አሁን ላይ ለበርካታ መስማት የተሳናቸው ሴቶች የስራ እድል ፈጥሯል። በድርጅቱ ከሚገኙ 37 ሰራተኞች መካከል ከአንዱ ተቀር ሌሎቹ ሴቶች ናቸው። ከሴቶቹ የተወሰኑት የትርጉምና መሰል ስራዎችን የሚሰሩ ሲሆኑ አብዛኛው ግን የወረቀት ቦርሳውን በማዘጋጀት ስራ ላይ የተሰማሩ ናቸው።
ስሜ አስናቀች ይባላል። መስማት የተሳነኝ ነኝ። እዚህ ታች ነው የምንሰራው። ትምህርቴን ከጨረስኩ በኋላ ተመርቄ ነበር በጸጉር ሙያ። ነገር ግን ስራ ብፈልግ ማንም ሰው ቆይ ነው የሚልም፣ የስራ እድል የለም። ቤት ነበር የተቀመጥኩት። ሳይኪን ተሰማ ግን ወዲያው መጣሁ። እስካሁን እዚህ ነው ያለሁት። በጣም ደስተኛ ነኝ። ከፊት ትምህርቴን ያስተማሩኝን የረዱኝን ቤተሰቦቼን አሁን ስራ ስላገኘሁ እነሱን መርዳት እችላለሁኝ። በተጨማሪ እኔ ልጅ አለኝ፣ ልጄንም አስተዳድራለሁኝ። የመጀመሪያው ለመስማት የተሳናቸው በጣም ይጠቅማል። ስራ ከሌለ ወዴት ይሄዳሉ? መስማት የተሳናቸው መሄጃ የለንም። በቤት ውስጥ ደግሞ ብዙ ተጽዕኖም አለ። ብዙ ከክፍለ ሀገር ትምህርት የሌላቸው መስማት የተሳናቸው አሉ። እዚህ መጥተው ትምህርት ከጨረሱ በኋላ ተመልሰው እዚያ ይሄዳሉ። የሚረዳቸው የለም ትምህርት ከጨረሱ በኋላ። እዚህ ታኪ ግን ስራ ድል ሲያገኙ በጣም ደስተኛ ናቸው።
በርካታ ደንበኞች ያሉት ታኪ የወረቀት ቦርሳዎች ማምረቻ ድርጅት እስካሁን 2 ሚሊዮን ያክል ቦርሳዎችን አምርቶ ለገበያ ማቅረቡን የድርጅቱ መስራችና ምክትል ስራ አስኪያጅ የሆነችው ሚሚ ለገሰት ገልጻለች።
ታኪ የተመሰረተው ወደ 7 አመት አካባቢ ሆኗል። እስካሁን ደግሞ ወደ 2 ሚሊዮን የሚጠጉ ቦርሳዎችን ሰርተን አስተራጭተናል። በቀን ያው የምናመርተው እንደ ሳይዛችን ይወሰናል። 7 አይነት አለ። ለምሳሌ ትልቁን እስከ 1000 እንሰራለን። ትንንሹም ደግሞ እስከ 1500 ድረስ በቀን ይመረታል። አሁን ላይ ደንበኞቻችን በጣም ደስተኞች ናቸው ከኛ ጋር ምክንያቱም እዚህ ሲመጡ ያዩናል በቀጥታ አንዳንዱ የሚሰማው የሚያለቅስ ሁሉ አለ በስራችን ምክንያቱም ያለብንን ችግሮች ስለሚረዱ
በአሁን ወቅት ወተራ አካባቢ በሚገኘው ጠባብ የማምረቻ ክፍል ውስጥ ስራውን በማከናወን ላይ የሚገኘው ተኪ በቀጣዮቹ 3 አመታት ስራውን በማስፋፋት መስማት ለተሳናቸው በመቶዎች የሚቆጠሩ ሴቶች ዘላቂ የስራ እድል መፍጠር የሚያስችለውን ድጋፍ ከዩኤስአይዲ አግኝቷል። ዩኤስአይዲ ለዚሁ ተግባር $550,000 የገንዘብ ድጋፍ ያቀረበ ሲሆን ድጋፉን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን በስፍራው ተገኝተው ይፋ አድርገዋል። አምባሳደር ጄኮብሰን ድጋፉን ይፋ ካደረጉ በኋላ በሰጡት አስተያየት የአካባቢ ጥበቃን ታሳቢ ባደረገ መልኩ በአካል ጉዳተኞች የሚከናወነው ዘላቂ የኢኮኖሚ ስራ እንዳስደነቃቸው ገልጸዋል።
I'm very happy to be here at Techy. This is a wonderful socially owned enterprise and I've been so impressed with the work that's being done here today.
እዚ ተኪ በመገኘቲ በጣም ደስተኛ ነኝ። ይህ ድንቅ በማህበረት ያዘ ድርጅት ነው። እዚ በሚሰራው ስራ በጣም ተደንቄያለሁ። ይህ ድንቅ ድርጅት ለተጨማሪ 200 መስማት የተሳናቸው ሴቶች የስራ እድል ለመፍጠር የሚያስችል የገንዘብ ድጋፍ በማድረጉ ኩራት ይሰማኛል። ድርጅቱ በአዲስ አበባ ለዘላቂ የኢኮኖሚ ልማትና የአካባቢ ጥበቃ አስተዋጽኦ በማድረግ ላይ ነው። ምክንያቱም የፕላስቲክ ፖርሳዎችን በወረቀት ፖርሳዎች ለመተካት እየሰራ ነው። መስማት የተሳናቸውን ጨምሮ አካል ጉዳተኞች ለኢኮኖሚ ምን ማበርከት እንደሚችሉ የሚያሳይ ነው። እዚህ ያየሁት መቻል እናት የሆኑ የተመረቁና ለአካባቢ ተስማሚ በሆነ መንገድ የግሉን ኢኮኖሚ ለማሳደግ የሚጥሩ አቅም ያላቸው ወጣት ሴቶች ነው። ይህ ለኔ በጣም አበረታች ነው።
መስማት የተሳናቸው ሴቶች ስራ የማግኘት እድላቸው የተመናመነ መሆኑን የምትገልጸው የድርጅቱ መስራችና ምክትል ስራ አስኪያጅ ሚሚ ለገሰ የዩናይትድ ስቴትስ ድጋፍ ከዚህ አንጻር ተስፋ ሰጭ መሆኑን ትገልጻለች።
ሳይኪዚ ብዙ ለፍተናል፣ ታግለናል። ምንም አይነት ድጋፍም አልነበረም፣ ተስፋም አልነበረውም። ነገር ግን ተስፋ አልቆረጥንም። እስካሁን ድረስ ስለጠነከሩ ሳይኪዎችን ማመስገን ፈልጋለሁ። ሌሎች ብዙ መስማት የተሳናቸው ቤት የተደበቁ አሉ፣ የስራ እድል የሌላቸው። ስለዚህ በዚህ ድጋፍ ለነሱ የስራ እድል መፍጠር፣ ከዛ ደግሞ ህይወታቸውን መቀየር፣ እናቶች ወጣቶችን ቆንጆ ህይወታቸውን መለወጥ እንፈልጋለን። በጣም ነው እናመሰግነው። ዩኤስኤድና የአሜሪካ ህዝቦችን በጣም ማመስገን እንፈልጋለን። በጣም ደስተኛ ነኝ።
ወይዘሮ ትዕግስት አለማየሁ ደግሞ በተኪ ወረቀት ቦርሳዎች ማምረቻ የፕሮጀክት ኃላፊ ነች።
ፕሮጀክቱ ለ3 አመት የሚቆይ ፕሮጀክት ነው። 3 አመት ውስጥ የተለያዩ አክቲቪቲዎች ይኖርናል። ዋናነት ግን 4 በጣም አስፈላጊ የሆኑ ነገሮች አሉ። የመጀመሪያ የስራ እድል መስማት የተሳናቸው ሴቶች፣ ወጣቶች፣ አካል ጉዳተኞችን እነሱ የስራ እድል መፍጠር ነው። የስራ እድል ሲፈጥር ደግሞ ዘላቂነት ያለው መሆን አለበት። ያንን አላማ ያደረገ ማለት ነው። ሁለተኛው በትምህርት ላይ ደግሞ ተጽዕኖ መፍጠር። ሶስተኛው ደግሞ ኢንቫይሮንመንታል የአካባቢ ብክለትን መቀነስ እንሰራለን ማለት ነው። ተኪ ፔፐር ወርልድ በኢትዮጵያ ብቻ ሳይሆን በሌሎች በአፍሪካ በዓለም አገራት ተስፋፍቶ ስራችን እንዲታይ የምንሰራበት የፕሮጀክት እቅድ ነው ማለት ነው።
በአዲስ አበባ ጎተራ አካባቢ የሚገኘው ይህ ተኪ የወረቀት ቦርሳዎች ማምረቻ የአካባቢ ብክለትን ለመከላከል እንዲቻል የፕላስቲክ እቃ መያዣዎችን ለአካባቢ ተስማሚ በሆኑ የወረቀት ቦርሳዎች መተካትን ዓላማው አድርጎ በመስራት ላይ የሚገኝ ነው። ከዚህም ባለፈ ይህ ማምረቻ መስማት ለተሳናቸው የስራ እድል መፍጠርን ዓላማው አድርጓል። በአሁን ወቅት የዩናይትድ ስቴትስ የልማት ተራድኦ ድርጅት ዩኤስአይዲ ይፋ ያደረገው $550,000 ደግሞ ይህ ፕሮጀክት በቀጣዮቹ 3 አመታት ለ200 መስማት የተሳናቸው ተጨማሪ የስራ እድል እንዲፈጠር የሚያስችል ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት።